ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ብዙ ሲነገርለት የሰማነው ነገር ግን መንገዱን የማናውቅ መዳረሻ ይመስላል። በተለይ ከቅርብ ዓመታት ወዲህ በተለያዩ መድረኮች መጽሐፍትና ሌሎች ልምምዶች ጭምር ራሱን ማሻሻልና ለስኬት መብቃት የፈለገ ሁሉ ማድረግ ያለበት ተደርጎም ሲነገር ቆይቷል። የተሳካላቸውም እንዲሁ ከስኬታቸው ምስጢሩ አንዱ ስለመሆኑ ይናገራሉ። አንጎል ራሱን መልሶ ማደራጀት፣ ማቀናጀትና ለአዲስ ሁኔታን በሚያዘጋጅ መልኩ አውታሩን መገንባት ይችላል የሚለው እሳቤ ሰፊ ተቀባይነት ማግኘቱን ተከትሎም ተጨባጭነቱ እየቀረበ ይመስላል። የምሽቱ መጽሔት ማስታወሻ መልከት የሚያደርገው የሐሳብ ፈለክ ነው። ቆየት ብሎ ይሰማል። በኮቪድ-19 ወረርሽኝ አዲሱ ምዕራፍ፣ የቫይረሱ ዝርያዎች ጠባይና ቀጣዩ አቅጣጫ።
ህንድ ሀገር ለመጀመሪያ ጊዜ በዲሴምበር 2020 ታየ። ይሄ አይተነው ጨርሶ የማናቀው ኮቪድ-19 እንደሆነ ነው ያየ ነው። የዓለም ጤና ድርጅት ሲጠራው ፈጣኑና ጠንካራው ቫይረስ ይለዋል። እንደዚህ እንዳሁኑ እንደ ዴልታው እስካሁን ድረስ አላየንም።
ፕሮፌሰር ጥላሁን አደራ ይባላሉ። እዚህ ዩናይት ስቴትስ በሚገኘው የቨርጂኒያው ኮመንዌልዝ ዩኒቨርሲቲ የኤፒዴሚዮሎጂ ትምህርት ክፍል ሊቀመንበርና መምህርም ናቸው። አብረውን ያመሻሉ። የሶፍትዌር ምህንድስናና የሳይበር ደህንነት ባለሙያ እንግዳችን ለዓመታት ከአይን ርቀው ስለሰሯቸው ቁጥራቸው የበዛ የቴክኖሎጂ ሥራዎቻቸውና ከልጅነት እስከ እውቀት ከረኝነት እስከ ከፍተኛ የቴክኖሎጂ ባለሙያነት ስለመጡበት መንገድ ሊያጫውቱን ባለፈው ፕሮግራማችን ጀምር ላደረግነው ወግ ተመልሰዋል።
ምናልባት ለአድማጮቻችን ትንሽ ወሰብሰብ ሊል ይችላል። ሌላው ጥቅም ከሳይበር ደህንነት አንጻር ስናየው ለምሳሌ ስነ መሰውሮች በሚሰሩበት ጊዜ ስነ መሰውር ወይንም ክሪፕቶግራፊ የሚባለው አንድን ጽሁፍ ለተመልካቹ መሰወር ማለት ነው፣ ወይንም ምስጢራዊ ማድረግ፣ እንዳው በቀላሉ እንዳይረዳው ማድረግ። ይህም የተለያዩ አገልግሎቶች ይውላል። አሁን ያለው የኢንተርኔት አገልግሎት በዚህ የስነ መሰወር ጽንሰ ሀሳብ ወይንም ክሪፕቶግራፊ ላይ የተመሰረተ ነው። እዛ ላይ በራስ ቋንቋ ፕሮግራም ፍርግን በምንጽፍበት ጊዜ አሁን ያለውን የስነ መሰወር አንድ ደረጃ ከፍ ሊያደርገው ይችላል።
ዶክተር መሸሻ ክብረት ይባላሉ። ሰፋ ባለው የምሽቱ ራዲዮ መጽሔት ወግ እርሳቸውም አብረውን ያመሻሉ። አሁን የአዲስ አበባው መስኮት ሲከፈት ደግሞ ንጉሴ አክሊሉ አባይን 3 ጊዜ በ3 ምድር አውቀዋለሁ ከሚለን እንግዳው ጋር ያደረጉትን ወግ ያሰማናል። እሁድ ነሐሴ 2 2013 ዓ.ም ጤና ይስጥልኝ። እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ እንደምንሰነበታችሁ። ለዕለቱና ለሰዓቱ ከተሰናዱ ልዩ ልዩ ቅንብሮቻችን ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ መለሳለሁ፣ እንዳትሄዱ።
እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ጽዮን ግርማ ነኝ። እጅግ ከፍተኛ ቁጥር ያለው ሕዝብ የተሳተፈበትና ለኢትዮጵያ መከላከያ ሰራዊት ድጋፍ የተገለጸበት ሰልፍ ዛሬ በአዲስ አበባ ከተማ ተካሂዷል። በሰልፉ ላይ የአዲስ አበባ ከተማ ነዋሪዎችና ከኦሮሚያ ክልል ፊንፊኔ ዙሪያ ልዩ ዞን የመጡ ተሳታፊዎች እንዲሁም በብዙ ሺዎች የሚቆጠሩ ፈረሰኞች ተሳትፈዋል። የአዲስ አበባ ምክትል ከንቲባ አዳነች አቤቤ ባደረጉት ንግግር መከላከያ ሰራዊቱና መላው የጸጥታ ኃይል የኢትዮጵያን ሉዓላዊነትና ክብር ለመጠበቅ እያደረጉት ያለው ተጋድሎ እንዲጠናከር አስፈላጊውን ድጋፍ እንደሚያደርጉ ገልጸዋል።
ይህ ከታሪካዊው መስቀል አደባባይ የሚሰማው በሚሊዮኖች የሚቆጠሩ የኢትዮጵያውያን የአንድነት ድምፅ ለኢትዮጵያ ነጻነት፣ ለኢትዮጵያ ክብር፣ ለኢትዮጵያ ሉዓላዊነት የሚሰማ ድምፅ ነው።
የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ በበኩላቸው ህወሓት በመቶ ሰዎች ወንበር ላይ ብቻውን ሲቀመጥ ነበር፣ አሁን የሁሉም ብሔር ብሔረሰብ ወንበር ሆኗል ብለዋል። ዘገባውን ያደረሰችን ፀሐይ ዳምጠው ናት። ሙሉን በነገው ምሽት እንመለስበታለን። በኢትዮጵያ ህዝብ ተወካዮች ምክር ቤት አሸባሪ ተብሎ የተሰየመው ህዝባዊ ወያኔ ሓርነት ትግራይ ህወሓት ከስምንት ወራት በኋላ የማዕከላዊ ኮሚቴ ስብሰባውን መቀሌ ላይ ማካሄዱን በጽሁፍ ባወጣው መግለጫ አስታወቀ። ሙልጌታ ጽብሀ ዝርዝር አለው።
ህወሓት ማዕከላዊ ኮሚቴ አርብ ሐምሌ 30 2013 ዓ.ም ባወጣው የጽሁፍ ዜና ከስምንት ወራት በኋላ ለመጀመሪያ ጊዜ ባካሄደው ስብሰባ ወቅታዊ ጉዳዮች አስመልክቶ መገምገሙ አስታውቋል። ፓርቲውና የትግራይ ክልል መንግስት ጠንክረው እንዲወጡ አድርጓል ላላቸው ምስጋና አቅርቧል። የትግራይ ዲያስፖራ አባላት ዲፕሎማሲያዊ ድል እንዲገኝ ትልቅ ድርሻ ነበራቸው ያለው ማዕከላዊ ኮሚቴው ይህንንም አጠንክረው ሊቀጥሉ ይገባል ብሏል። የህወሓት ማዕከላዊ ኮሚቴ ባስተላለፈው ውሳኔ ድሉ የተሟላ እንዲሆን፣ የትግራይ ሉዓላዊነት እንዲረጋገጥና ቀጣይ ስጋት የማይፈጠርበት ሁኔታ እንዲመቻች እሰራለሁ ብሏል። የኢትዮጵያ ፓርላማ ህወሓት በአሸባሪነት የፈረጀው ሲሆን አመራሮቹም በፌዴራል መንግስት በሽብር ወንጀል ተከሰው ይገኛሉ። እንዲሁም ህወሓት በአፋርና በአማራ ክልል አዋሳኝ አካባቢዎች ትንኮሳ እየፈጸመ ነው በማለት የኢትዮጵያ መንግስት እየከሰሰ ይገኛል። ለአሜሪካ ድምጽ ሙልጌታ ጽቡሃም መቀለም።
ዘጋቢዎቻችንን እናመሰግናለን። አድማጮች የምታዳምጡት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፍላችሁን የእሁድ ምሽት ዜና ነው። የታሊባን ተዋጊዎች በሰሜን ምስራቅ አፍጋኒስታን ኩንዱዝ በምትባል ከተማ ውስጥ የሚገኙ ዋና የመንግስት ህንጻዎችን ተቆጣጥረዋል። ሆኖም የመንግስት ወታደሮች የራሳቸውን ጣቢያና አየር ማረፊያውን ለመጠበቅ መሄዳቸውን የክልሉ ምክር ቤት ህግ አውጪ ተናግረዋል። በአፍጋኒስታን ያለው ወታደራዊ ተልዕኮ እስከ ነሐሴ ወር መጨረሻ እንደሚያበቃ በመግለጽ ዩናይትድ ስቴትስ ጦሯን ከመላ አፍጋኒስታን ማስወጣት ከጀመረች በኋላ ነው የታሊባን ጥቃት ተጠናክሮ የቀጠለው። አማጽያኑ በደቡባዊ የአፍጋኒስታን ኒምሮዝ ግዛት ከኢራን ድንበር አቅራቢያ ያለችውን ዛራንጅን አርብ ዕለት ሲቆጣጠሩ በአመታት ውስጥ የመጀመሪያቸውን ትልቅ ግዛት መቆጣጠራቸው ነበር። ቅዳሜ ዕለት ደግሞ የሰሜን ጀውዝጃን ምክትል አስተዳዳሪ በግዛት ውስጥ የምትገኘው ሸበርጋን ከተማ ጥቃት እየደረሰባት መሆኑን ገልጸው ነበር። በሌላ በኩል የአፍጋኒስታን ወታደራዊ ኃይሎች ቃል አቀባይ ኩንዱዝ ውስጥ ከፍተኛ ውጊያ እየተካሄደ መሆኑን ገልጸው ከትላንት ከሰዓት ጀምሮ ሁሉም የመንግስቱ መቀመጫዎች በታሊባን ታጣቂዎች በቁጥጥር ስር መዋሉን እና የቀረው የአፍጋኒስታን ወታደራዊ ስፍራና አየር ማረፊያው ብቻ ነው ብለዋል። ላለፉት 15 ቀናት በጃፓኗ መናገሻ ቶኪዮ ሲደረግ የሰነበተው ኦሎምፒክ በዛሬው ዕለት ተጠናቋል። ከአራት ዓመታት በኋላ የሚደረገው ቀጣይ ውድድር ፈረንሳይ ውስጥ እንዲሆን ተወስኗል። የኮሮና ቫይረስ ድምቀቱን በነሳው ኦሎምፒክ ላይ በሺዎች የሚቆጠሩ ተወዳዳሪዎች የሀገራቸውን ስም በክብር መዝገብ ለማስፈር በየፈርጁ ሲፎካከሩ ሰንብተዋል። በአጠቃላይ የሜዳሊያ ብዛት ዩናይትድ ስቴትስ ቀዳሚ በመሆን አጠናቃለች። 113 ሜዳሊያዎችን ይዛ ተመልሳለች። ቻይና በ88፣ የሩሲያ ኦሎምፒክ ኮሚቴ በ71 ሜዳሊያዎች ሁለተኛና ሶስተኛ ደረጃዎችን ይዘዋል። በትላንትናው ዕለት የተደረገውን የወንዶች ማራቶን ጨምራ ያደረገችው ኬንያ ከአፍሪካ አህጉር ቀዳሚ ሆናለች። ከዓለም ሀገራት የ18 ደረጃንም ይዛለች። ዩጋንዳና ደቡብ አፍሪካ ሁለተኛና ሶስተኛ ደረጃ ላይ ይገኛሉ። የኢትዮጵያ ኦሎምፒክ ልዑክ ከዓለም 56ኛ ሆኖ ውድድሩን አጠናቋል። አድማጮች፣ ለዜናው የተመደበው ጊዜ በዚህ አበቃ። ከቀሪ የእሁድ ምሽት ዝግጅቶቻችን ጋር አብራችሁ ቆዩ።
ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። እሁድ ነሐሴ 2 2013 ዓ.ም የራዲዮ መጽሔት ጀመረ። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ትዝታ በላቸው ከረፍት መልስ በሚቀጥለው ፕሮግራማችን ብቅ ትላለች። በዛሬ ብቅ ትላለች ብዬ ቃል ገብቼ ነበር። በሚቀጥለው በእርግጥ ትመለሳለች። ለምሽቱ ከተሰናዱ ልዩ ልዩ ቅንብሮች ጋር እስከ 4 ሰዓት አብሬያቸው አምሻለሁ። አሁን በተከታዩ ስልት ወደ ቀዳሚው ቅንብር እንሻገር። አድማጮች አሁን በመግቢያችን እንዳስተዋወቅ ነው የምሽቱ ቀዳሚ ቅንብር ነው የምናልፈው። በኮቪድ-19 ወረርሽኝ አዲሱ ምዕራፍ የቫይረሱ ዝርያዎች ጠባይና ቀጣዩ አቅጣጫ ከቅርብ ጊዜያት ወዲህ ይበልጥ እየተባባሰ የመጣውን የኮቪድ-19 ወረርሽኝ መዛመትና እንዲሁም በተለይ ዘረመላቸውን የለወጡ የቫይረሱ ዝርያዎች ጉዳይ የተለየ ትኩረት እየሳበ ነው። ዴልታ የሚል ስያሜ የተሰጠውና በከፍተኛ ፍጥነት የሚዛመተው አደገኛ የቫይረሱ ዝርያ ክትባቱ እንደ ልብ በሚገኝባት ዩናይት ስቴትስ ሳይቀር አሳሳቢ ሁኔታን እየደቀነ ነው። በኮቪድ-19 ወረርሽኝ አዲሱን ምዕራፍ ቁጥራቸው የበዛውን ዘረመላቸውን የለወጡ የቫይረሱ ዝርያዎች ጠባይና ቀጣዩን አቅጣጫ የሚመለከት ቅንብር ነው። ሙያዊ ትንታኔውን የሚሰጡን ፕሮፌሰር ጥላሁን አደራ የቨርጂኒያው ኮመንዌልዝ ዩኒቨርሲቲ የኤፒዴሚዮሎጂ ትምህርት ክፍል ሊቀመንበርና መምህርም ናቸው። የበሽታዎችን ክስተት ስርጭትና መዛመት እንዲሁም ቁጥጥር የሚያጠናው የሕክምና ሳይንስ መስክ ባለሙያው ጋር ወደምናደርገው ውይይት የመጀመሪያ ክፍል ይሰዳችሁ። ፕሮፌሰር ጥላሁን አደራ በቅድሚያ እንኳን ደህና መጡ ወደ ዝግጅት ክፍላችን። ያለንበት የጊዜ ሂደት ምናልባትም በጥቂት ደቂቃዎች ውስጥ የምንነጋገርበት ኮቪድ የፈጠረው አንዳንድ ሁኔታ የተቀየረም ቢሆን ገና በሂደት ላይ ነው እና በአካል መጥተው አይደለም የተገናኘ ነው። አሁን የምንነጋገረው በስልክ ካሉበት ሆነው ነው። ፕሮፌሰር ጥላሁን የኮቪድ-19 ጉዳይ ዓለምን አስጨንቆ አንድ አመት ተኩል አልፎ ተስፋ የሰጠበት ሁኔታ ውስጥ እንሁን እንጂ አሁንም የሚያሳስቡ ነገሮች አራቁም መላልሰን እናነሳለን። በቀን ውስጥ የሚለዋወጡ ተስፋ የሚፈነጥቁም አንዳንዴም ስጋት የሚያጭሩ ሁኔታዎች ይከሰታሉ። ይበልጡን ብዙ ተስፋና እድል ባለበት ዩናይት ስቴትስ ላይ ነው በአሁኑ ጊዜ የተለየ ትኩረት ሰጥተን እየተነጋገርን ያለ ነው። ለሁሉም እስኪ ከዚሁ ከዩናይት ስቴትስ እንጀምርና እርስዎ ቀደም ብዬ በመግቢያ እንዳስተዋወቅኩት የበሽታዎች መከሰት ስርጭትና ቁጥጥርን የሚከታተለው የሕክምና ጥናት ዘርፍ የትምህርት ክፍሉም ሊቀመንበር እና መምህርም ኖት እና የትምህርት መከፈቻ ወቅት እየደረሰ ነው። በታሪክ ለመጀመሪያ ጊዜ ማለት ይቻላል አንድ አመት ተኩል በራቸውን ከርችሞ የነበሩ ትምህርት ቤቶች በርቀት ስታስተምሩ የነበረውን መለስ ብለን ለማስታወስ እንሞክራለን። ትምህርት ቤት ልትጀምሩ ተቃርባችኋል፣ ቀናት እየቆጠራችሁ ነው። እንደው ከስሜቱ ብንነሳ እንግዳ የሆነ ስሜት ይሆን በተለየ ሁኔታ ውስጥ አልፈን እዚህ ስንደርስ፣ ወይስ አጓግቶ ነው የሚደርሰው ወይስ ቅይጥ ስሜት ነው? ምን ይመስላል ፕሮፌሰር ጥላሁን?
አመሰግናለሁ አሉላ። አሁን እኛ በሃይር ኤጁኬሽን ውስጥ ያለነው ሰዎች ትምህርት ቤት ለመክፈት አንድ ሳምንት እና እንደዚህ ቀርቶናል እና ለረዥም ጊዜ ስንዘጋጅ ነበር የቆየ ነው ለመክፈት ስንል ምን ማለታችን ነው? ክፍል ውስጥ ገብተን ፊት ለፊት ከተማሪዎች ጋር እናስተማሪም ተማሪም ገብቶ ትምህርት የሚካሄድበት ፕላን ነበረን እና ያንን ስንጠብቅ ስናወጣ ስናወርድ ምንድነው ማድረግ ያለብን? ማነው ምን ማድረግ ያለበት? የበሽታው አይነትስ እንዴት ነው መቆጣጠር የሚቻለው? እንዳይራባት ምን መደረግ አለበት? እየተባለ ብዙ ስብሰባና ስናወጣ ስናወርድ ቆየ። አሁን ግን ይሄ የዴልታው ቫሪያንት የሚባለው ከመጣ ወዲህ ትንሽ በጥብጦናል፣ ትንሽ ግራ ጋብቶናል ማለት እችላለሁ። የእኛ ዩኒቨርሲቲ ብቻ ሳይሆን በተለያዩ ዩኒቨርሲቲዎች እና የትምህርት ተቋማት በሙሉ በዩኒቨርሲቲዎች ብቻ ሳይሆን በአንደኛም በሁለተኛም ደረጃ ጭምር ማለት ነው። እና ያ ሁኔታ አሁን እንዴት አድርገን በአንድ ሳምንት ጊዜ ውስጥ ምን ማድረግ እንዳለብን እንኳን አሁን ያለቀለት እቅድ አሁን የለንም። ግን በሚቀጥሉት ቀናቶች ውስጥ እነዚህን አጠናቆ ለተማሪዎቹም ይሁን ደግሞ ለሰራተኞቹ አስተማሪዎችም ሆኑ በሌላ በአገልግሎት ውስጥ ላሉ ሌሎችም ደግሞ ያንን ግልጽ በሆነ መንገዱ ዩኒቨርሲቲው ማስታወቅ ይኖርበታል። እዛ ላይ ነው ያለ ነው። በአሁኑ ጊዜ እንግዲህ የኮቪድ ጉዳይ በጣም ያልታሰቡ ነገሮችን የማድረግ ኃይል አለው እና እንዳመጣቱ እየተቀበልን ማስተናገድ ነው አሁን ያለ ነው።
መልካም። የከፍተኛ ትምህርት ተቋማትን ብቻ ሳይሆን ምናልባትም ለየት ባለ ሁኔታ ደግሞ የአንደኛ ደረጃ ሁለተኛ ደረጃ ትምህርት ቤቶች የየራሳቸው ጠባይ ያላቸው እያሳሰበ ያሉ ሁኔታዎች እነሱንም አራቁምና መምህራኖቻቸው ወላጆቻቸው ተከትበው በተለይ ህጻናት የማይከተቡበት የተደበላለቀ ስሜት የፈጠረው ምን ያህል ለውጥ አምጥቷል? ብዙዎቹ በቤት በመቀመጣቸው ትምህርት ቤት ባለመሄዳቸው ሲያስጨንቃቸው ስለነበረ ትምህርት ቤት የመግባት ጉጉቱ ከፍ ያለ እንደሆነ ወላጆችም ጭምር የህይወትን መንገድ የተለወጠበት ሁኔታ እንዲያበቃ መጓጓታቸው ይታወቃል። ስጋቱስ በርግጥ ተቀርፈዋል ወይ? ለነሱስ ምን ያሳስብ ይሆን?
ጥሩ ጥያቄ ነው። ይሄ ለብዙዎቹ ወላጆች እንዲሁም ደግሞ ለአስተማሪዎችም ጭምር ይሄ ነገር አሁን በተለይም ደግሞ ክትባቱ ከተገኘ በኋላ እና በብዛት ክትባቱ ከተሰጠ በኋላ ለህዝብ የበሽታው መጠን የቀነሰ በመሄዱ ምክንያት ነገሮች ሁሉ ወደ ድሮ ይመለሳሉ የሚል ተስፋ ነበረ። እና አሁን አንደኛ ከ12 ዓመት በታችውን ልጆች አሁንም ድረስ አይከተቡም። እንዴት ነው ጥቃት ላይ ይወድቃሉ ወይ በዚህ በበሽታ? በተለይም ደግሞ የአዲሱ ቫሪያንት ዴልታ የሚባለው እነሱን ያጠቃሉ ወይ? ሌሎችስ ደግሞ ወላጆቻቸውም ያልተከተቡ ልጆቻቸውም ያልተከተቡም አሉ። እና እነሱንስ እንዴት ነው የሚሆነው? ግዴታ አስማረግ ጉዳይ እንዴት ነው እየተባለ አሁን ይባላል። ለምሳሌ በእኛ ዩኒቨርሲቲ ውስጥ የእኛ ዩኒቨርሲቲ ቨርጂኒያ ኮመንዌልት ዩኒቨርሲቲ ውሳኔው ተማሪዎች ለመማር በካምፐስ ተገኝቶ መማር የሚፈልጉ ሁሉ መከተባቸውን ማሳየት አለባቸው። ሙሉ ክትባት ባለሁለቱም ከሆነ ባለሁለቱንም ክትባት መከተባቸው የሚያሳይ ማስረጃ ማሳየት አለባቸው የሚል ግልጽ የሆነ ተላልፎላቸዋል። ነገር ግን በሁለተኛና በአንደኛ ደረጃ እንደዛ አይደለም። እንደዛም ደግሞ አይቻልም። በተለይ ጥናቱ አሁንም እየተደረገ ስለሆነ በልጆች ላይ ከ12 ዓመት በታች የሆኑ ልጆች ክትባቱ የመውሰድ ያለመውሰድ ደግነቱ ክፋቱ እየተጠምዳ ስለሆነ አሁን ያለው የዛ ጉዳይ ስላልተወሰነ ያም ደግሞ ለወላጆችም አሳሳቢ ሆኗል። እንዴት ነው የምናደርገው? ልጆቻችንን እንላክ አንላክ? በሚልክስ ደግሞ ይሄ በሽታ ይዛቸዋል? ያ አሁንም ግልጽ ያልሆነ ሁኔታ ውስጥ ነው ያለ ነው። አሁን በሕክምናና በኤፒዲሚዮሎጂ ሙያ ውስጥ ያለ ነውም ቢሆን እንዲሁም ደግሞ በማስተዳደር ውስጥ ያሉ ደግሞ ይህን የዚህን ግልቀት እስካሁን ድረስ አልታየም። ቅድም እንዳልኩት እንደ በፊቱ ቢሆን ኖሮ ይሄ ችግር የሚኖር አይመስለኝም ነበር። ነገር ግን ይሄ አሁን አስፈሪ የሆነው ቫሪያንት ከመጣ ወዲህ ምን እንደሚደረግ ትንሽ አሁን ያለንበት ጊዜ ግራ የመጋባት ጊዜ ልለው እችላለሁ። ለብዙዎች ለወላጆች እና ለልጆች ብቻ ሳይሆን ለባለሙያዎችም ጭምር
የኮቪድ ነገር ተስፋም እየሰጠም ግራማ አጋባቱ አራቀንም። ይህ የምንነጋገረው ሁኔታ ደግሞ ይበልጡንም እድል ባለው ክትባቶች እንደልብ በሚገኙበት ሀገር ነው። ደጋግመን በተለያዩ ፕሮግራሞቻችን እናነሳለን። የሌላቸው ክትባቱን በዓለም አቀፍ ደረጃ ለሁሉም ለማዳረስ የሚደረጉ ጥረቶች ጊዜ የሚወስዱ እንደልብ በተፈለገው ሰዓት ለሁሉም የማይዳረሱበት ሁኔታ ባለባቸው ሀገሮች አፍሪቃን ብንመለከት፣ ጠበብ አድርገንም እንደ ኢትዮጵያ ያሉትን አገሮች ብንመለከት፣ የአዳዲሶቹ ዘረመላቸውን የለወጡ ዴልታ እንደተባለው አይነት የቫይረስ ዝርያዎችስ ምን ያህል አሳሳቢ የሆኑ ዛሬ ባለንበት በየጊዜውም የተለዋወጠ ነገር አለና፣ ፕሮፌሰር ጥላሁን
ጥሩ ጥያቄ ነው። ክትባቱ እንደ ልብ ያልተገኘባቸው ብዙ ሀገሮች አሉ። ለዓለም 57% የሚሆነው ያህል ዶስ ለዛ ህዝብ የሚበቂ የሆነ ክትባት ተዘጋጅቷል። ነገር ግን አሁን ያለው ክምችቱ ያለው በእነዚህ ቀደምት ሀገሮች የሚባሉት ወይም ደግሞ ዲቨሎፕድ ካንትሪስ ከሚባሉት ውስጥ ነው ያለው። ሆኖም እነዚሁ ሀገሮች አሁን ለታዳጊ ሀገሮች ብዙዎቹ እየለገሱ ነው ያሉት። ከአሜሪካ እንዲሆን ከቻይናም አሁን በቅርብ ጊዜ 2 ቢሊዮን ዶሲስ እንዲሁም ደግሞ ከአሜሪካ አሁን በዩኤስኤአይዲ በኩል የሚሰጡ አሉ። ከአውሮፓም ደግሞ እንደዚሁ። ግን አሁን ክትባቱ የሚያስፈልገው ህዝብና የሚሰጠው ዶስ አሁን ሲታይ መጠኑ በሚታይበት ጊዜ በጣም በጣም ትንሽ ነው። የህዝቡ ብዛት የሚመጥን እስካሁን ድረስ አልተገኘም፣ ለአፍሪቃና ለሌሎች ታዳጊ ሀገሮች ማለት ነው። ያ እንዳለ ሆኖ በአፍሪቃ ውስጥ ያለውን የበሽታ መስፋፋት በምንመለከትበት ጊዜ በጠቅላላው በአፍሪካ ውስጥ እንዲሁም በዓለም ውስጥ ያለውንም የበሽታውን መስፋፋት ስንመለከት በሚገርም አይነት አኳኋን እስካሁን ድረስ መቼም ያው በምዝገባ ላይ ያለውን ማለት ነው ያመዘጋገቡ አይነት ይለያይ ይችላል። በታዳጊ ሀገሮች እንደ አፍሪካ ባሉ ኢትዮጵያ እንዳሉ ሀገሮች ውስጥ ያለው የበሽታ መስፋፋት መጠኑ በቂ ስፍራ አለመኖሩ፣ በቂ መከላከያ ባለመኖሩ የመከተብ እድል ቢያገኙ በእርግጥ በጣም መልካም ይሆናል። ነገር ግን አሁን የምናየው በአፍሪካ ውስጥ ብዙ ህዝብ ባይከተብም እንኳ እንዳለመከተባቸው ብዙዎቹ ሰዎች የበሽታው መጥናትና መስፋፋት እየተጠበቀውን ያህል አይደለም ያለው አሁን እንደምናየው። ስለዚህ ያ አንድ መጽናኛ ሆኖናል ለታዳጊ ሀገሮች፣ አቃቅለ የሌሉ ሀገሮች ማለት ነው። በዓለም ዙሪያ ብንመለከት አሜሪካ ከአንደኝነት ወርዳ 17ኛ ሆናለች በሰዎች በሽታ በመያዝ
ለቫይረሱ የተጋለጡ ሰዎች ቁጥር
መጀመሪያ አንደኛ ነው። አሁን 17ኛ ሆናለች። ኢትዮጵያን ስንመለከት በዛ ውስጥ 172ኛ ናት ከ222 ሀገሮች መካከል። እና በጣም ማለት ያን ያህል ዝቅ ያለ ነው ቁጥሩ ማለት ነው። ለምሳሌ በቁጥር ብንመለከተው ኢትዮጵያ ውስጥ በሚሊዮን ህዝብ መካከል 2400 ሰዎች በበሽታ ይጠቃሉ። ነገር ግን በአሜሪካ ግን 110,000 የሚሆኑ ሰዎች ይጠቃሉ በሚሊዮን ሲታይ። ከዛ በታች ያሉትን ኢትዮጵያንና ከአሜሪካን መወዳደር ትቶ ከሌሎች አፍሪካ ሀገሮች ጋር እርስ በርሳችን እንኳ ስንወዳደር አሁን የሳውዝ አፍሪካው በጣም ኃይለኛ ሆኖ ነው የምናየው። ሳውዝ አፍሪካ ውስጥ 41,000 ሰዎች በሚሊዮን የተጠቁ ናቸው። እንግዲህ ከኢትዮጵያ ያለው እንዳልኩት 2400 ነው፣ ግን 41,000 ነው በሳውዝ አፍሪካ ያለው። እና ከዛ በታች ያሉት ሀገሮች እነ ኬንያ፣ እነ ጋና፣ እነ ኢጅፕት፣ እነዚህ ሁሉ ከኢትዮጵያ እንዳውም ከፍ ያለ እንጂ ያነሰ የላቸው። ሌሎች ግን እንደ ኤርትራ፣ ሱዳን፣ ጅቡቲ እነዚህ ሀገሮች ጅቡቲ በጣም ኃይለኛ የሆነ ስርጭት አለ። እዚህ በሽታ ስርጭት ከመጀመሪያውን ጊዜ ጀምሮ አልፋ የሚባለው ቫራይቲ ከዛን ጊዜ ጀምሮ አልፋም ቤታውም አሁን ዴልታውም ጭምር ጅቡቲ በጣም አንዱ ከተስፋፋባቸው ሀገሮች ኃይለኛ ጅቡቲ ነው። እና ሌሎች አፍሪካ ሀገሮች ግን የዛን ያህል ስርጭት እንደሌለ ነው የምንመለከተው በዓለም ዙሪያ የሚሰበሰቡትን ዳታዎችን በምንመለከትበት ጊዜ። እና ምን ለማለት ነው ይሄ ሁሉ ታዳጊ ሀገሮች ብዙ ነገር እንደሌላቸው መጠን የጉዳቱና የመያዙና የበሽታው መራባት በተለይም ደግሞ የመግደሉ ጉዳይ ይሄ በሽታው የመግደሉ ጉዳይ በጣም ነው ብዙ የሚገለው። አሁን ለምሳሌ በአሜሪካን ሀገር 1900 በሚሊዮን ህዝብ ይገላል። በአፍሪካ ውስጥ ወይም በኢትዮጵያ ውስጥ በምንመለከትበት ጊዜ ያ ቁጥር 100 እንኳን አይሞላ። እና ኢትዮጵያና አሜሪካ ሪፖርት አደረጋቸው አንዳንድ እሱን እንዲሁ ብንመለከተው ማለት ነው። ሌላው ደግሞ እናያለን ባለሙያዎች ኢትዮጵያ ውስጥ ያሉ በየጊዜው ሐኪሞች በሽተኞችን ሲያክሙ እናያለን የቁጥሩ መጨመሩንና መቀነሱ ማየት እንችላለን። ግን እንደዚህ እንደ ሳት ሰደድ ሆኖ ኢትዮጵያ ውስጥ ወይም ደግሞ ሌሎች አፍሪካ ሀገሮች ውስጥ አይደለም የምናየው። ሊሆን ግን ይችላል የሚያስፈራ እሱ ነው። እስካሁን ድረስ ግን እንደዚህ አይነት የሚያስደነግጥ ሁኔታ ውስጥ አይደለም ያለ ነው።
መልካም ፕሮፌሰር ጥላሁን እስኪ ገፋ አድርገን ስለ እነኚህ ዘረመላቸውን የለወጡ የቫይረስ ዝርያዎች እንነጋገር። ዛሬ ይበልጡን መነጋገሪያ የሆነው እዚህ በዩናይት ስቴትስም ጭምር አሳሳቢነቱ የገነነው ዴልታ የተባለው የኮቪድ-19 ዝርያ ነው። ባደረሰው ጉዳት፣ በስርጭቱ ፍጥነት፣ አንድ ሰው ለዛ ቫይረስ ከተጋለጠ በኋላም በሚያስከትለው ጠንቅ በተለይ እንድናውቀው ያደረገ ይመስላል። በአጭር ጊዜ ውስጥ በተለይ በህንድ ብዙዎችን ለጉዳት ከዳረገ በኋላ እነኚህ ዝርያዎች ስለመኖራቸው የትኛው ቫይረስ ዝርያ ቤቱ አካባቢ እንዳለ በዚህ በዩናይት ስቴትስ እንደምታደርጓቸው የምርምርና ጥናት ስራዎች ወይንም ደግሞ የምርመራ ሂደቶች በአፍሪካ ምን ያህል አጥጋቢ ነው? እንዴትስ ይታወቃል? ምን ያህልስ ይታወቃል?
ጥሩ ጥያቄ ነው። ቫሪያንት የምንላቸው እነዚህ መልካቸውን እየቀየረ ራሱ ኮቪድ-19 አመጣጡን ብንመለከት በመጀመሪያ በውሃን ቻይና ውስጥ የመጣው የቅምቅም ቅድመ አያት ነው የሚባለው። እሱ በነገራቸው በእነዚህ ዘራቸው አሁን በአጭር ጊዜ ውስጥ ብዙ አያትና ቅድመ አያት አልፈዋል። እነዚህ በቫይረስ ዘር ማለት ነው። ያ መነሻው ሆኖ ሳለ ከዛ ቀጥሎ የመጣው እንግሊዝ ሀገር የታየው አልፋ ተባለ፣ በኋላ ዩኬ የሚባለው አልፋ ቫሪያንት ተባለ እና ከዛ ቀጥሎ የመጣው ደግሞ ቤታ ቫሪያንት የሚባለው ሳውዝ አፍሪካ ታየ። ከቤታ ቀጥሎ ደግሞ ጋማ የሚባለው ብራዚል ውስጥ ታየ። በፊት ብራዚል ነበር የምንለው፣ አሁን በሀገር ስም መጠራቱ ቀርቶ በግሪክ አልፋቤት የሚጠራው ጋማ ቫሪያንቱ ተከተለ። አሁን የቤታ እና ጋማ ቫሪያንት ብዙ የሚያስደነግጡ አልነበሩ እና ስለዚህ እነዚህ እንዲሁ የሚታዩ የምንከታተላቸው ናቸው እንጂ የምንፈራቸው አልነበሩም። እነዚህ የጋማውና ቤታ ቫሪያንት ከጋማው በኋላ መልኩን ቀይሮ ዴልታ የሚባለው አሁን የጠቀስከው ቫሪያንት ህንድ ሀገር ለመጀመሪያ ጊዜ በዲሴምበር 2020 ታየ እና ይሄ አይተነው ጨርሶ የማናቀው ኮቪድ-19 እንደሆነ ያየ ነው። የዓለም ጤና ድርጅት ሲጠራው ፈጣኑና ጠንካራው ቫይረስ ይለዋል። ፈጣኑና ጠንካራ ቫይረስ እንደዚህ እንዳሁኑ እንደ ዴልታው እስካሁን ድረስ አላየንም። በህንድ ሀገር ውስጥ የተነሳው ዴልታ ቫሪያንት ስለሱ ባህሪ ከመናገር በፊት ወደሚቀጥለው አይነት አይነቶችን ስለጀመርኩ ልናገር የሚቀጥለው አሁን ደግሞ ምናልባት ብዙ ሰው ገና የማያውቀው ዴልታ ፕላስ የሚባለው ደግሞ አሁን ታይቷል። ዴልታ ፕላስ ሙሉ በሙሉ ቫሪያንት አይደለም። ሙሉ በሙሉ ራሱን አልቀየረም፣ ግን በከፊል ቀይሯል ራሱን። በከፊል ስለሆነ ዴልታ ፕላስ ተባለ። ይሄ በዩናይትድ ስቴትስ፣ በእንግሊዝ ሀገር እና በኢንዲያ ታይቷል። ይሄ ዴልታ ፕላስ የተባለው ራሱን የእንትኑ ይሄ ስፓይክ ፕሮቲን የሚባለው እኛ የምናዘጋጀው ክትባት እሱን ነው የሚያነጣጥረው። ያንን ሲቀይር ቫክሲኑን ደካማ እንዲሆን ያደርገዋል ራሱን ስለሚቀይር፣ ምክንያቱም ያችን ነው የሚፈልገው እና ይህንን ስለቀየረ ዴልታ ፕላሱ ትንሽ አስፈሪ ሆኗል። ያም ያስፈራበት ምክንያት ሚውቴሽኑ ለውጡ አንደኛ በሳምባ ላይ በጣም ጥቃት ሊያመጣ የሚችል መሆኑ እየታየ ነው። ሁለተኛ እና እንዳውም የሚያስፈራው ከቫክሲኑ የመደበቅ ችሎታ አሳይቷል። ቫክሲኑ እንዳያየው ራሱን በሴሎች ውስጥ ራሱን እየደበቀ ራሱን ግን በሴሎች ውስጥ የሚያስፋፋ ሆኖ ተገኝቷል። የሚገርሙ ናቸው እነዚህ። እንዴት አድርገው የሚነጋገሩም ይመስላል ቫይረሶቹ ራሳቸውን ይደብቃሉ እና አሁን በመደበቃቸው ምክንያት ይሄ አሁን የምናውቀው ደንበኛ ክትባት በሚቻለው ያህል ሊከላከላቸው አልቻለም። አሁን ማለት አሁንም ጥሩ ነው ክትባቱ፣ ግን በተጠበቀው ያህል በፊት እኛ 95% ጥበቃ ያደርጋል ያለው ያን ያህል በዛ ደረጃ እነዚህን ቫሪያንቶቹን ማድረግ አልቻለም እና ምንድን ነው የምናደርገው ሲባል ሲዲሲ ምን ይለዋል እንዲህ አይነቱን ይሄ አሳሳቢ ባሪያም ይለዋል። እና አሁን እሱን እዛ ውስጥ ተቀምጦታል። አሳሳቢ ቫሪያንት ማለት ምን ማለት ነው? ክትባቱ የተጠበቀውን ያህል በእንደዚህ አይነቱ ቫሪያንት ላይ በደንብ አይሰራም ማለት ነው።
መልካም ፕሮፌሰር ጥላሁን ቀደም ብሎ ከዘረዘሯቸው ከነኚህ በርከት ያለ የቫይረሱ ዝርያዎች በተጨማሪ በቅርቡም ሌላ ለየት ያለ አዲስ ዝርያ ታይቷል። እስኪ ደግሞ ስለዚህ የኮሮና ቫይረስ ዝርያ ያስረዱን። ምን አይነት ነው ጠባዩ? ከሌሎችስ እንዴት ይለያል? እንደ ዋና መመዘኛ ተደርጎ እየታየ ያለው ከሰው ወደ ሰው የሚተላለፍበት ሁኔታ አጣዳፊነት፣ በተከሰተም ጊዜ የጠና በሽታ ያስከትላል ወይስ አያስከትልም የመሳሰሉትን እናያለን። እስኪ ያስረዱን።
ዴልታ ፕላስ እንዳለ እንግዲህ አልፋ አለ፣ ቤታ አለ፣ ጋማ አለ፣ ከዛ ዴልታ አለ፣ ከዴልታ ደግሞ ዴልታ ፕላስ። ከዛ ቀጥሎ አሁን የምናየው ይሄ በሳውዘርን ካሊፎርኒያ የታየው ኤፕሰሎን የተባለው ነው። ኤፕሰሎን የተባለው ራሱን በጣም መቀየር የሚችል ነው። ሶስት እጥፍ አድርጎ መቀየር የሚችል ነው። ደግነቱ ግን ኤፕሰሎን እንደ ሌሎቹ ቢለወጥ ራሱን ቢለውጥም ደግሞ ክፋቱ በሰው ላይ የሚያመጣው ጥቃት አነስተኛ ሆኖ ታይቷል። በ30 ሀገሮች ላይ አሁን ታይቷል ይሄ ኤፕሰሎን የሚባለው እና እንደ ሌሎቹ ግን አስፈሪ ቫሪያንት ሳይሆን የምንከታተለው ቫሪያንት ተብሎ ተመድቧል። ይሄ አሁን ኤፕሰሎን የምንከታተለው ማለት ነገሩን የቀየርና ያጠቃን ይችላል። የሚገርመው እነዚህ ቫይረስ እኛን ይከታተላሉ ማለት ያልተከተበ ሰው ሲያገኙ ቶሎ ላው ላይ ጉድ ለማለት ይከታተላሉ። እነሱም ደግሞ እኛን ይከታተላሉ። እንዴት እንደሚሉ ባህሪያቸው እንዴት እንደሚቀይሩ ወደ ምን እንደሚቀይሩ ምን አይነት አቀያየር እንዳላቸው ግን እኛ እንከታተላቸዋል። ስለዚህ የሚገርመው እኛ እንከታተላቸዋለን፣ እነሱ የሚከታተሉናል ማለት ነው። በዚህ አይነት ነው አሁን ያለው። ሌላው የመጨረሻው ላምዳ የሚባለው ነው፣ በፔሩ የተገኘው ነው። እሱም ደግሞ ይሄን ያህል የሚያስፈራ አይደለም፣ ግን እሱንም ደግሞ የምንከታተለው ነው። ደቢዎቸውም ደግሞ ይህንን መከታተል እንዲያስፈልገን ያለው የምንሰራው ግን ወይም ደግሞ የሚያስጨንቀን አይደለም ቫሪያንቱ። ስለዚህ ምን ለማለት ነው? ይሄ ቫይረስ ራሱን በቀየረ ቁጥር ክፉ ይሆናል ማለት አለ። አንዳንድ ጊዜ ራሱን ይቀይርና እንዲያውም ደካማ ሊሆን ይችላል።
መልካም። ሁሉንም አይነቶች ከተፈጥሮ ጠባያቸውና ሊያስከትሉ ከሚችሉ ጉዳት እንደየጠባያቸው ተመልክተዋል። ወደ ቀደመው ጥያቄ ልመልሶትና አሁን እነኚህ የቫይረስ ዝርያዎች በየተነሱበት ቦታ ታውቀዋል፣ በምርመራ ተረጋግጠዋል። አሁን የመጨረሻውን ላምዳን ብንመለከት ላቲን አሜሪካ ውስጥ ፔሩ ነው የተነሳው። ያ ማለት ምርመራው ክትትሉ ተደርጓል፣ ጥናት ተደርጓል ማለት ነው። ጥናት እንደ ልብ ባልተደረገባቸው ወይስ ተደርጎ ይሆን? በሁሉም ቦታዎች በዚህ ሰዓት የሚከታተሉ አድማጮቻችን እኛስ ሀገር ያለው ሁኔታ ማለታቸው አይቀርምና የኢትዮጵያን አስቀድማለሁ። ሌሎች አፍሪካ ሀገሮችም ደቡብ አፍሪካ ቀድሞ ከታወቁት ውስጥ ነው። ከበሽታው መስፋፋት ጋር በቂ የምርመራ ክትትሉ እንደነበረ ሁለቱንም ማየት ይቻላል። ሌሎች ሀገሮችስ በምን ደረጃ ነው እንዲህ የጠበቀ ክትትል ማድረግ እየተቻለ ያለው? አድማጮች ከፕሮፌሰር ጥላሁን አደራ ጋር የጀመርነው ቃለ ምልልስ አልተቋጨም። ተከታዩን በነገው ምሽት ፕሮግራማችን እናቀርባለን። ለአሁኑ ግን ፕሮፌሰር ጥላሁንን ለጊዜያቸው አመሰግናለሁ። ሙሉ ቃለ ምልልሳችንንም በድረ ገጻችንና በማኅበራዊ ትስስር ገጾቻችን ላይ የምናኖር መሆኑን ከወዲሁ ለማስታወስ ወዳለሁ። ከሶፍትዌር ምህንድስናና የሳይበር ደህንነት ባለሙያው እንግዳችን ጋር ባለፈው የራዲዮ መጽሔት ፕሮግራማችን ጀምር ወዳደረግነው ወግ ነው የምናመራው። ለአመታት ከአይን ርቀው ስለሰሯቸው ቁጥራቸው የበዛ የቴክኖሎጂ ስራዎቻቸውና ከልጅነት እስከ እውቀት ከረኝነት እስከ ከፍተኛ የቴክኖሎጂ ባለሙያነት ስለመጡበት መንገድ ጭምር ሊያጫውቱን ዛሬም ተመልሰው ብቅ ብለዋል። እንግዳችን ዶክተር ክብረት መሸሻ ናቸው። በቀደመው ምልልሳችን እልባት ካደረግንበት ጭብጥ ነው ታዲያ የምንደረድረው። ዶክተር መሸሻ፣ ውስብስብ የኮምፒውተር ቀመሮችን ለተለያየ ስራዎች የሚውሉበትን ይልቁንም ደግሞ ራሱን የቻለ ሌላ ቀመር የሚጠይቅ ፕሮግራም መጻፍ ወይም መስራት የሚያስችል ጥበብ ጭምር ነው። በገዛ ቋንቋ ፕሮግራም መጻፍ በሚለው ስርዓት ስር እየተነጋገርን ያለ ነው። አሁንም በተጠቃሚነት ደረጃ ኮምፒውተርን ለሚያውቅ አንድ አድማጭ በሚረዳ መልኩ ልጠይቀው። መግቢያው ላይ ጠቀስ አድርገን ነበረ ይህ ቡና ስክሪፕት የተባለውን እርሶ የሰሩትን ፍርግም አንድ ሰው ሲያጠና ምን ማድረግ ይችላለው ብሎ ነው የሚያጠናው? እንደው በቀላሉ ይሄን ማድረግ ያስችለዋል ብለው በተጨባጭ አንድ ሰው ይሄን በማጥናቱ ሊያገኝ የሚችላቸውን ጠቀሜታዎች ለመረዳት እንሞክረው።
ጥሩ ጥያቄ ነው። በቡና ስክሪፕት ፍርግም ሲጽፍ አንድ ሰው በመሰረቱ ያው እንግሊዘኛ ፍርግም መጻፍ፣ አሁን ያሉት የፍርግም ቋንቋዎች በሙሉ እንግሊዘኛ ናቸው። ይሄንን ለማወቅ ፍርግም ቋንቋን ለማወቅ አንድ ተማሪ ሁለተኛ ደረጃ ያለ ተማሪ ሊሆን ይችላል፣ ወይንም በዩኒቨርሲቲ መጀመሪያ አመት አካባቢ ያለ ሊሆን ይችላል፣ ወይንም የመጀመሪያ ደረጃ ትምህርት ቤት ያለ ሊሆን ይችላል። በተለይ በዚህ ሀገር የመጀመሪያ ደረጃ ትምህርት ቤት ላይ ያሉ ተማሪዎች በቋንቋቸው የእንግሊዘኛ ስለሆነ ፍርግም ይጽፋሉ በራሳቸው ቋንቋ። ወደ ሌሎች ቋንቋዎች ስትሄድ ግን ወደ ሌሎችን ከእንግሊዘኛ ውጭ የሚናገሩትን ስናይ ለመማር ራሱ ፍርግም አጻጻፍን ለመማር እንግሊዘኛ መማር የግድ ይላል። ምክንያቱም ቃላቶቹን ሊረዳቸው አይችልም፣ አጻጻፉን ሊረዳው አይችልም። ስለዚህ አንድ ተማሪ ፍርግምን ለመጻፍ ለመማር እንግሊዘኛ መማር አይጠበቅበትም። ስለዚህ ምክንያቱም በራሱ ቋንቋ መማር ይችላል። እዚህ ጋር አንድ ነጥብ ያለው ምንድነው? በራሱ ቋንቋ ሲማር ግራ እንዳይጋባ የእንግሊዘኛውን ቋንቋ ለምሳሌ አክል ጃቫስክሪፕትን ለመማር ያሰበ ሰው የግድ እንግሊዘኛ ማወቅ አለበት። እንግሊዘኛን መሰረታዊ እንግሊዘኛ ሳያውቅ ጃቫስክሪፕት ሊማር አይችልም። ከቡና ስክሪፕት ቢጀምር ግን በራሱ ቋንቋ በቀላሉ ሊማረው ይችላል። በአማርኛ የተማረው ስርዓተ ውቅረት፣ የፍርግሙ ስርዓተ ውቅረት ከእንግሊዘኛው ከጃቫስክሪፕት ጋር አንድ አይነት እንዲሆን በጥንቃቄ የተሰራ ነው። ቡና ስክሪፕት አዲስ ስርዓተ ውቅረት ወይንም ይሄ ሲንታክስ የሚባል ነገር የለውም። አዲስ ሲንታክስ በፍጹም አያመጣም ቡና ስክሪፕት፣ ቀጥታ የሆነ አንድ አይነት ማለት ነው። ምክንያቱም በአማርኛ የተማረው ተማሪ ወደ እንግሊዘኛው በሚሄድበት ጊዜ ግራ እንዳይጋባ ከቋንቋ ለውጥ ውጪ ሌላ ምንም ለውጥ የስርዓት የፍርግም አጻጻፍ ስርዓት የተለየ እንዳይሆን በጥንቃቄ የተሰራ አንድ አይነት እንዲሆን ተደርጎ ነው። ስለዚህ በራሱ ቋንቋ እንግሊዘኛን ማወቅ ሳይጠበቅበት ፍርግም መጻፍ ለመደ ማለት ነው። ይሄ አንዱ ጥቅም ነው፣ አንዱ ፋይዳ ነው ማለት ነው። ቡና ስክሪፕትን መጠቀም። ሌላው ምናልባት ለአድማጮቻችን ትንሽ ወሰብሰብ ሊል ይችላል። ሌላው አገልግሎት እንግዲህ ይቅርታ ጠይቃለሁ፣ የቴክኖሎጂ ጽንሰ ሀሳብ ስለሆነ አንዳንዴ አቅሎ ለመግለጽ በጣም ያስቸግራል። ሌላው ጥቅም ከሳይበር ደህንነት አንጻር ስናየው ሳይበር የሚባለው በመሰረቱ ኮምፒውተሮችን እና መሰል የኤሌክትሮኒክ ቁሳቁሶችን የያዘ ጥቅል ስም ነው። ሳይበር የሚባለው ማለት የሳይበር ደህንነት ሲባል በእነዚህ መሳሪያዎች ላይ ያሉትን መረጃዎችን ደህንነት ሊመለከት ይችላል፣ ወይንም የመረጃ ልውውጥ ሊመለከት ይችላል የሳይበር ደህንነት ሲባል። ከዛ አንጻር ለምሳሌ ስነ መሰውሮች በሚሰሩበት ጊዜ ስነ መሰውር ወይንም ክሪፕቶግራፊ የሚባለው አንድን ጽሁፍ ለተመልካቹ መሰወር ማለት ነው፣ ወይንም ምስጢራዊ ማድረግ እንዳይረዳው፣ በቀላሉ እንዳይረዳው ማድረግ። ይህም ለተለያዩ አገልግሎቶች ይውላል። አሁን ያለው የኢንተርኔት አገልግሎት በዚህ የስነ መሰውር ጽንሰ ሀሳብ ወይንም ክሪፕቶግራፊ ላይ የተመሰረተ ነው። ለምሳሌ አሁን ያሉት ዋና ዋናዎቹ የስነ መሰውር ስልቶች ወይንም የክሪፕቶግራፊ አልጎሪዝሞች በእንግሊዝኛ ላይ የተመሰረቱ ናቸው። አንድን ጽሁፍ ይወስዳሉ፣ ከዛ ያመሰጥሩታል። ያው የተመሳጠረውም በእንግሊዝኛ ነው የተጻፈው። እዛ ላይ በራስ ቋንቋ ፕሮግራም ፍርግን በሚነጽፍበት ጊዜ አሁን ያለውን የስነ መሰውር ደረጃ አንድ ደረጃ ከፍ ሊያደርገው ይችላል። ብዙ ጊዜ ከፍ ማድረጉ ጥቅሙ ምንድነው? ያው እንዳይፈታ ማድረግ ነው፣ ከባድ ማድረግ ነው። በተለይ ለሳይበር ወሮበሎች ነገሮችን ማክበድ ነው አላማው፣ መከላከል ማለት። ስለዚህ በራስ ቋንቋ ፍርግን መጻፍ ከዛም አንጻር ሊታይ ይችላል። ይሄ በቀላሉ ለማስረዳት ትንሽ ውስብስብ ነው። አንዱም አገልግሎት ይሄ ነው። ሁለተኛው ፍርግን መማር ያው ልክ ከአራተኛ ክፍልም ከአምስተኛ ክፍልም መጀመር ይችላሉ ማለት ነው። አሁን ተማሪዎች በራሳቸው ቋንቋ ስለሆነ እንግሊዘኛን ሳያውቁ መማር ይችላሉ።
መልካም። ዶክተር መሸሻ ቀደም ብለው ስለ ቡና ስክሪፕት ምንነት፣ ስለ መሰረቶቹ ገልጸዋል። እንግዲህ ከረጅም ዓመታት ጥረት በኋላ ይህ ጥናቶ ወይም የስራ ውጤቶ ለፍሬ በቃ ይመስለኛል። እንዲያውም በኢትዮጵያ ውስጥ በተለያዩ ዩኒቨርሲቲዎች ተማሪዎች እያጠኑት መሆኑን የተረዳሁት። እስኪ ይንገሩን፣ የት ነው ቡና ስክሪፕትን ጥቅም ላይ የዋለባቸው ዩኒቨርሲቲዎች የትኞቹ ናቸው? ምን ይመስላል ጥናታቸው? መቼ ጀመረ? እንደው መሰረታዊ ነገሮችን ቢገልጹልን።
ጥሩ ነው። ቡና ስክሪፕት በአሁኑ ጊዜ በኢትዮጵያ አራት ዩኒቨርሲቲዎች፣ በወሎ፣ ባህር ዳር፣ ደብረ ብርሃን እና ደብረ ማርቆስ ዩኒቨርሲቲዎች በመምህራኖቹ በዩኒቨርሲቲዎቹ መምህራን ለሁለተኛ ደረጃ ተማሪዎች ሲሰጥ ቆይቷል። ከባለፈው የካቲት ወር ጀምሮ እስከ መንፈቀ ትምህርቱ ማጠናቀቂያ ድረስ ተሰጥቶ ተማሪዎች ተመርቀዋል። እነዚህ ተማሪዎች በሚማሩበት ጊዜ ያው ጥናት አድርገን ነበር። አቀባበላቸው ምን ይመስላል? እንዴት ተቀብለውታል? ወደውታል? አልወደዱትም? ፍርግን ማጻጻፍ ችሎታቸው ጨምሯል ቀንሷል? የሚለውን በደንብ አጥንተን በቃለ መጠይቅ ለእነሱ በሚመቻቸው መልኩ የእነሱን አቅም ባገናዘበ መልኩ ቃለ መጠይቅ ጠይቀናቸው የመጨረሻው ውጤት በጣም እኔም አልጠበቅኩትም። በጣም ተማሪዎቹ ደስተኛ ናቸው። ሁሉም ማለት ይቻላል የፍርግን ማጻጻፍ ክህሎታቸው ጨምሯል፣ ፍላጎታቸው ብቻ ሳይሆን እና ለሌሎቹም ጭምር የማስተማር እና የማስፋፋት ፍላጎት እንዳላቸው ነው የገለጹት ተማሪዎቹ ማለት ነው። ምክንያቱም እነዚህ ተማሪዎች እንግሊዝኛ ፍርግም አልተማሩም፣ የተማሩም አሉ በመሀል። ለምሳሌ ወሎ ዩኒቨርሲቲ እና አንዳንድ ዩኒቨርሲቲዎች ጋር የእንግሊዝኛ ፍርግም ተምረዋል። የአማርኛው በሚመጣበት ጊዜ የመጨረሻ ደስተኛ ነው የሆኑት። እንግዲህ ከጥናቱ እንደምንረዳው በነበረንም ቆይታ ከመምህራኖቹ ጋር ባደረግነው ስብሰባዎችም ይህንን ነገር ነው ያየነው። ለምሳሌ ተማሪዎቹ ከሚማሩት እና በጣም ፍላጎታቸው እንዲጨምር ካደረጉት የትምህርት አይነቶች ስነ መሰውር ተምረዋል። እነዚህ ልጆች በመጨረሻ የመጨረሻ ማጠቃለያ ፕሮጀክታቸው ስነ መሰውር ወይንም ክሪፕቶግራፊ በሚገባቸው መልኩ በእነሱ አቅም ኢትዮጵያ ውስጥ ክሪፕቶግራፊ እንደ በየትኛውም ዩኒቨርሲቲ እንደ ኮርስ አይሰጥም። እዚህም ሀገር ቢሆን ኮምፒውተር ሳይንስ በዋናነት ለሚማሩትም ቢሆን አይሰጥም። ወደ ሳይበር ደህንነቱ ለሚያደሉ ብቻ እና ወይንም ከፍተኛ ሂሳብ ለሚማሩ ነው የሚሰጠው። ምክንያቱም ስነ መሰውር በሂሳብ ላይ የተመረኮዘ ስለሆነ ለእነሱ በሚመጥናቸው መልኩ ቀላል ስነ መሰውር እኔው ራሴ ነኝ በርቀት ያሳየኋቸው ያስተማርኳቸው። ከዛ በኋላ ምንድን ነው የጥያቄ ፕሮጀክቱ መጨረሻ የሆነን የአማርኛን ጽሁፍ ሰወርኩት። ከዛ ያንን መፍታት ነው፣ ቁልፉን አልሰጠዋቸውም። ያንን ታግለው እንዲሰብሩ ነው። ይሄ አስጨናቂ ጥቃት የሚባለውን ወይም ብሩት ፎርስ አታክ የሚባለውን ዘዴ ወይም ሜቶዶሎጂ ነው። ያንን አይነት ጥቃት አድርገው እዛ ጽሁፍ ላይ ዋናው ጽሁፍ ምን ይመስላል፣ ሌታው ጽሁፍ ምን ይመስላል የሚለውን በሚገርም ሁኔታ ሁሉም ዩኒቨርሲቲ ተማሪዎች አንዳንዶቹን ለማየት ሲያለው ፈተውታል። በጣም ነው የደነቀኝ። ይሄ ስነ መሰውር ትምህርት የሚሰጠው በዩኒቨርሲቲ እንግዲህ እንዳልኩ በጣም ከባድ ደረጃ ላይ ያሉ ነው። እነዚህ ልጆች ዛሬ ሳይሆን ነገ ብናያቸው የሚቀጥለውን የስነ መሰውር ዘዴዎች ሊፈጥሩ የሚችሉ ናቸው። ምክንያቱም ገና ሲጀመር ስውር ቃል እና የተገለጸ ጽሁፍ ወይም ሌጣ ጽሁፍ እና ስውር ጽሁፍን ልዩነቱን አይተዋል። እርስ በርሳቸውም ይቀያየራሉ። ምክንያቱም ቁልፉን ይዘው ስውር ጽሁፍ ይሰጠዋል ለጓደኛው። ሌሎቹ ቢያዩት ምን እንደሆነ የሚያውቁት ነገር የለም ቁልፉ እስከሌለው ድረስ ማለት ነው። ያንን እስከ መስበር ድረስ ደረጃ ደርሷል። አንደኛ እነዚህ ተማሪዎች ችሎታቸውን በጣም ነው ማደንቀው ያዳሪ ተማሪዎችና የሳይንስ ተማሪዎች ናቸው። በሚከተለው የትምህርት አመትም ስልጣናው እንደሚከተል ነው ያለኝ መረጃ። በእነዚህ ዩኒቨርሲቲዎች ሌሎች ዩኒቨርሲቲዎችም መከላከል ከፈለጉ ይከላከላሉ። ይሄ ሁሉ ሲደረግ የቡና ስክሪፕት ለኢትዮጵያ ተማሪ በነፃ ነው። ምንም አይነት ክፍያ የለበትም። ያለ ምንም ክፍያ ነው የሚማሩበት። ምንም አይነት የንግድ ፍላጎት እኔም በግሌ የለኝም።
ዶክተር መሸሻ ቀደም ብለው ሲያስረዱ በዩኒቨርሲቲ መምህራን በዩኒቨርሲቲ ውስጥ የሚሰጥ ትምህርት መሆኑን ይህን ቡና ስክሪፕት እያጠኑ ያሉትም ሲያስረዱ የሁለተኛ ደረጃ ተማሪዎች ብለው ነበረ። የሚማሩት ተማሪዎች የሁለተኛ ደረጃ ተማሪዎች ናቸው። ከዩኒቨርሲቲው ጋርስ እንዴት ተገናኘ? ተማሪዎች የሁለተኛ ደረጃ ትምህርት ቤት ተማሪዎች ከሆኑ
ግልጽ አላደረግኩትም ነበረ ቅድም። አዎ፣ ተማሪዎቹ የሚማሩት የሁለተኛ ደረጃ ትምህርት ቤት ተማሪዎች ናቸው። ነገር ግን ይህን ማስተማሩን ሂደት የሚመሩት የሚያስተባብሩትና ያስተማሩት መምህራን የዩኒቨርሲቲ መምህራን ናቸው። ለምሳሌ ባህር ዳር አካባቢ የባህር ዳር የሳይንስ ተማሪዎችን ያስተማሩት የባህር ዳር ዩኒቨርሲቲ መምህራን ናቸው። የኮምፒውተር ሳይንስ መምህራን ናቸው። የወሎ ደሴ አዳሪ ትምህርት ቤት ያሉትን የሁለተኛ ደረጃ ትምህርት ቤት ተማሪዎችን ያስተማሩት የወሎ ዩኒቨርሲቲ መምህራን ናቸው። ያስተባበሩትም የዩኒቨርሲቲው የዲፓርትመንት ኃላፊዎች ናቸው። እዚህ በኮምፒውተር ሳይንስ ስር ያሉ ማለት ነው። የደብረ ብርሃንም የደብረ ማርቆስም ማለት ነው። የሁሉም ተማሪዎቹ አንዳንድ ጊዜ የላብ ከሌላቸው የቤተ ሙከራ ከሌላቸው ወደ ዩኒቨርሲቲው ይወስዷቸዋል። ዩኒቨርሲቲው ሄደውም አንዳንድ ጊዜ ያሰሯቸዋል። የቤተ ሙከራ ካላቸው ደግሞ መምህራኖቹ ናቸው በብዛት እየሄዱ ያስተማሯቸው ማለት ነው። አንድ መንፈቅ ዓመት ያስተማሯቸው። በዚሁ መልኩ ነው የሚቀጥለው። እነዚህ ተማሪዎች የሳይንስ ተማሪዎች እና የአዳሪ ትምህርት ቤት ተማሪዎች ናቸው።
መልካም። አንድ ደረጃ ቀደም ብለው ገፋ አድርገው አንስተውታል። ኢንክሪፕሽን የሚባለው ይህን ስውር ስነ መሰወር ያሉትን በኮምፒውተር አጻጻፍ አንድ መልእክት ያለ ስጋት የኮምፒውተር ጠላፊ እንለዋለን፣ የኮምፒውተር ወረበሎች ብለዋቸዋል። አንድ መልእክት ወደ ሌላው በሚተላለፍበት ጊዜ በጠላፊዎች እጅ በዘዴ በረቀቀ መንገድ በተሰራ እንዲሁ እሱንም ለማድረግ ሌላ ፍርግም ወይም ፕሮግራም ይጠይቃል። የግል የሆኑ መረጃዎች፣ ጥብቅ የሆኑ መረጃዎች፣ የመንግስታት፣ የንግዶች፣ የተቋማት፣ የሀገራት መረጃዎች ሳይቀሩ በቀላሉ እየተዘረፉ ዛሬ እለቅልሃለሁ አለቅልህም ትልቅ ገንዘብ እየተጠየቀበት የውንብድና ስራ እየተሰራበት ያለ ነው። ነገር ግን ይሄ ለመሰወር ጊዜ ወስደን እዚች ላይ ጥቂት ብንነጋገር፣ የእርሶ ሙያ እንደመሆኑ ሳይበር ደህንነት የሚባለው የሚስጥራዊ አጻጻፉ መንገድ የረቀቀውን ያህል ሚስጥራዊ መንገዱን ሰብሮ ገብቶ መረጃዎችን ዘከዝካለው እስከሚለው ማስፈራሪያ በምትኩ ገንዘብ ለመቀበል ከሚደረገው የሰዎችን ሕይወት የተቋማትን መረጃ ለአደጋ ያጋለጠ ሁኔታ እስከ መፈጠር ድረስ ሄደዋል። በዚያም በኩል እየተራቀቀ መሆኑ ይታወቃል። መከላከል አዳጋች የሆነበት ቦታ ደርሷል። ከመከላከል ይልቅ ማጥቃት ነው የሚቻል የሚመስለው። ሀገሮችም መልሰው ማጥቃት ነው የሚቀላቸው እንጂ ራሳቸውን መከላከል እንደ ዩናይት ስቴትስ ያሉ ታላላቅ ሀገሮች ሁሉ እየተቸገሩ ነው። ፕሬዚዳንቱ በንግግራቸው በተደጋጋሚ ማንሳት የተገደዱበት ሁኔታ ውስጥ ነው ያለ ነው። እስኪ ይንገሩን፣ ምንድን ነው ከዚህ ሁሉ ውስብስብ መጠላለፍ ጀርባ ያለው? ሚስጥራዊ አጻጻፍ፣ በረቀቀ መንገድ ዘረፋ ማካሄድ፣ ሌላ እንደገና የምርጫና የሀገሮችን ዲሞክራሲያዊ ስርዓት አደጋ ላይ እስከመጣል ድረስ ደርሷል። በተደጋጋሚ በዩናይት ስቴትስ ላይ ተቃቷል እና መልከ ብዙም ናቸው። እስኪ እንደው ተራሰው በሚገባው ቋንቋ ምንድን ነው የነዚህ ቴክኖሎጂ መልሶ ፈተና እየሆነ የሚመስልበት ሁኔታ የተፈጠረው?
ጥሩ ጥያቄ ነው። የሳይበር ደህንነት እንግዲህ እስካሁን መፍትሄ ያላገኘ ችግር ነው። ቅድም እንደገለጽከው በአሜሪካን ሀገርም እንግዲህ የኮምፒውተር ቴክኖሎጂን ሰሩ በሚባሉትም ከፍተኛ ባለሙያ ያላቸው ናቸው። በዚህ ዙሪያ ለመፍታትና ሙሉ ለሙሉ መፍትሄ ለማግኘት እጅግ በጣም አስቸጋሪ ነው። የችግሩም አይነት ሊሆን ይችላል። ነገሮችን ማመስጠር ከስነ መሰውር ጋር የተያያዘ ነገር እንደመሆኑ መጠን ከዛ በፊት እንግዲህ ለአድማጮቻችንም በሚገባ መልኩ ነገሮች ሁሉ ከቋንቋ ጋር የተያያዙ ናቸው። ዝም ብለን ብናየው በመጽሐፍ እንደተገለጸው እንደ ምሳሌ ብንወስድ እንዴት ቋንቋና እነዚህ ምስጢራዊነት ወይንም አቅም ምን ይመስላል? አሁን ለምሳሌ ያክል እኛ የምናውቀው የኮምፒውተር ፍርግም ሌሎች መረጃዎችን መስረቅ ብቻ ሊመስለን ይችላል። ያለው አቅም ተቋሞቹን የማፍረስ አቅምም አለው። መገንባት ባይችልም ማፍረስ ይችላል። ለምሳሌ የኒውክሌር ጣቢያዎችን ማፍረስ ይችላል። ባለፈው በአሜሪካ ውስጥ የተከሰተውን የነዳጅ ማስተላለፊያ ቱቦችን መዝጋት እንዳይሰሩ ከጥቅም ውጪ ማድረግ ማለት ነው። ይሄንን ለምሳሌ እንደምሳሌ ብንጠቅሰው በመጽሐፍ የተገለጸው የባቢሎን ግንብ አወዳደቅ አለ። ከላይ መብረቅ መጥቶ አይደለም የጣለው። እንግዲህ በመጽሐፍ እንደምንረዳው የሳይበር ጥቃት ልንለው እንችላለን። የግንበኞቹ ቋንቋን የተደበላለቀው እነዛ ግንበኞች መግባባት አልቻሉም። ስለዚህ ፈረሰ ማለት ነው። ይህም ከቋንቋ እንዳይግባቡ አደረጋቸው ማለት ነው። አንድ የሳይበር ጥቃት ማለት የግድ መረጃ መስረቅ ብቻ ሳይሆን የመረጃውን ግንኙነት ራሱ ማዘበራረቅ
አንዱ
የጥቃት አይነት ነው። ስለዚህ ልክ እንደዛ ከቋንቋ ጋር የተያያዘ ነው። ተዘበራረቀ ማለት ሁሉም ሰዎች የሚረዱት ሰዎችና ኮምፒውተሮች የሚግባቡት በጽሁፍ ነው፣ በቋንቋ ነው። ጽሁፍ ደግሞ ቋንቋ ነው። ከዛ በዘለለ ነገር የለውም። አንድ ነገር ተመሳጠረ ማለት ወዳልተፈለገ ቋንቋ ሄደ፣ ሰዎች ወደማይረዱት ማለት ነው እንጂ የኋላ ኋላ እኮ መፈታቱ አይቀርም፣ ይፈታል። አንዳንድ ጊዜ የማይፈቱ ስነ መሰውሮች አሉ። አሁን ለምሳሌ ያክል ያሉት ስነ መሰውሮች እጅግ የዓለም ኮምፒውተሮች ቢሰበሰቡም የማይፈቱት ነው። ለምሳሌ ያክል አሁን ያለው የስነ መሰውር ስልት ወይንም አልጎሪዝም እንደዚህ አሬሴ ወይንም ኢክሊፕቲክ ከርቭ የሚባሉት እነዚህ አሁን ያለው የኢንተርኔት ግንኙነት የሚቆለፍበት በተለይ ኢንተርኔት በምታሰስበት ጊዜ HTTPSS የምትል ምልክት ካለችበት ያ ከሰርቨሩ እስከ አንተ ኮምፒውተር ድረስ ያለው ግንኙነት የታሰረ ነው ወይንም በቀላሉ አይፈታም። እነሱ ያንን መፍታት ላይሆን ይችላል የነሱ አላማ። እዛው እንደተቆለፈ ወደ ሌላ እንዲሄድ ሊያደርጉት ይችላሉ። እና ብዙ እንትኖች አሉ። የግድ ቁልፉን መፍታት ብቻ አይደለም።
አድማጮች፣ ከዶክተር መሸሻ ጋር የጀመርነው ወግ አላበቃም። ቀሪውን በሌላ ፕሮግራም እናቀርባለን። ሙሉ ቃለ ምልልሳችንም በቃላችን መሰረት በድረ ገጻችንና ማህበራዊ ትስስር ገጾቻችን ላይ እናኖራለን። ለአሁኑ ዶክተር መሸሻ ክብረትን አመሰግናለሁ። እግዜር ይስጥልኝ። አድማጮች፣ አሁን የአዲስ አበባው መስኮት ተከፍቷል። ንጉሴ አክሊሉም በቀጠሮ መሰረት ለምሽቱም አባይን ሶስት ጊዜ በሶስት ምድር አውቀዋለሁ ከሚለን ደራሲና ጋዜጠኛ እንግዳው ጋር ወደሚያደርጉት ቆይታ ነው የሚወስደን። ንጉሴ፣ መስመሩ ያንተ ነው፣ መቀጠል ትችላለህ።
አሉላ፣ የአባይ ጉዳይ አባይ ነውና ዓመቱን በሙሉ ስለ አባይ ብናወራ ታሪኩን ብንጨዋወት የሚያልቅብን ጨዋታውም የሚቀዘቅዝብን አይመስለኝም። ባለፉት ተከታታይ ፕሮግራሞች አባይን ከመነሻው እስከ መድረሻው ቃኝተናል። ዛሬ ደግሞ ጋዜጠኛ ደራሲና ተርጓሚ ፋንታሁን ኃይሌ አባይን እንዲህ ያስቃኘናል።
በአባይ ላይ ያለች ስሜት እኔ ማንኛውም ኢትዮጵያ የተለየ ነው ባልልም አባይን ኢትዮጵያ ውስጥ አውቀዋለሁ፣ ግብፅ ውስጥ አውቀዋለሁ፣ ሱዳን ውስጥ አውቀዋለሁ። በዚህ እኔ ከሌላው ለያለሁ ስሜት የሚጨምረው እና አባይን ይበልጥ እንደወደው ያደረገኝ ሶስቱም ሀገር ላይ በማወቄ ነው።
እንዴት ነው ቀዋወቅኩ ስትል አየኸው ወይስ እንደ በታሪክ ብቻ ማወቅ ነው? እንዴት ነው
አባይን በእግሬ በመኪና በአውሮፕላን በጀልባ በግመል ሳይቀር እንዲሁም በመርከብ ጭምር እስከ ስዊስ ካናል ድረስ እስከ አሌክዛንደሪያ ተዘዋውሬ ኑቢያን ሱዳን ውስጥ ሁሉ ተዘዋውሬ ስላየሁትና ገበሬዎችን ጭምር አነጋግሬ አባይ ከሀገሩ ውጪ የባዕዳ ከሀገርን ሰዎች እንደሚያለማ ስላየሁኝ በቁጭት እወደዋለሁ። እወደው ነበር ማለት እችላለሁ። ዛሬ ደግሞ በፊት በቁጭት እወደው ነበር፣ ዛሬ ደግሞ በቁጭት እወደዋለሁ።
ጋዜጠኛ ፋንታሁን ኃይሌ የአባይን ጉዳይ በተመለከተ ተደራዳሪዎችን አስመልክቶ የሚከተለውን አስተያየት ሰጥቷል።
የሀገሬ ምሁራን፣ የሀገሬ አዋቂዎች፣ የሀገሬ መሪዎች አባይ በሀገሩ ጥቅም ለህዝቡ ጥቅም እንዲሰጥ ለማድረግ ጥረታቸውን በመቀጠል መሰረት ድንጋይ ከማስቀመጥ ጀምሮ እስከ አሁን ድረስ ህዝብን አስተባብረው ግድቡ የኔ ነው የሚል ዓላማ በመያዝ ህዝቡ አባይ አንጀት ውስጥ ገብቶ እስኪያርሰው ድረስ ለአባይ እንዲያዋጣ አድርገው ይኸው ዛሬው ደረጃ ላይ ደርሰናል። በተለይ ተደራዳሪዎቻችንን ሳይ እውነተኛ ኢትዮጵያውያን መኖራቸውን እንዲህ አይነት ልጆች ለካ ኢትዮጵያ አፍርታለች በሚል እርካታዬ ወደር የለው እና አባይን የሲናይን በረሃ አሻግረው ለእስራኤልና ለሳውዲ አረቢያ ለመሸጥ የከፈቱትን ቦይ ጭምር በመኪና እየተዘዋወርኩ እያንዳንዱ ከማየቴ በቀር ዴልታ የውሃ ማጠራቀሚያቸውና የውሃ ቦያቸውን በሙሉ ምን እንደሚሰሩ አባይን ለሺህ ዓመታት አስርገው የከርሰ ምድር ውሃ አድርገው ኮንቴይነር እንደምንለው እኛ ምድራቸውን ኮንቴይነር አድርገው እስካሁን ድረስ ለሺህ ዓመታት የሚጠቀሙበት የከርሰ ምድር ውሃ አጠራቅመዋል።
የስፖርት ጋዜጠኛ ደራሲና ተርጓሚ ፋንታውን ኃይሌ በተለይ አስኳል በተሰኘው የትርጉም ስራ መጽሐፉ ይታወቃል። የአባይ ትረካውን ይቀጥላል።
ይህን ሁሉ አድርገው ለእነሱ አልበቃ ሲል እንደገና አሻግረው ሲናይ በረሃል ያለሙበት በሊትር ውሃውን ሊሸጡ በሊትር እየለኩ ሊሸጡ ተዘጋጅተው በነበረበት ጊዜ ኢትዮጵያ ደርሳ ግድብ በመገደቧ የጀግነች ጀግና የሚያሰኛትን ስራ እየሰራች ነው ያለችው።
አመሰግናለሁ ጋዜጠኛ ፋንታውን ኃይሌ ዮሴፍ ለዛሬ። አድማጮች፣ የዛሬ 15 ቀን እንገናኝ።
ንጉሴ አክሊሉን ለዝግጅቱ አመሰግናለሁ። የምሽቱ ቅንብራችን እየተገባደደ ነው። በመግቢያ ላስተዋወቅኩት ለዛሬው የመጽሔት ማስታወሻም ሰዓታችን የፈቀደ አይመስልም። በተከታዩ ራዲዮ መጽሔት ታዲያ ሙሉን ይዤ እመለሳለሁ። ውድ የራዲዮ መጽሔት አድማጮች፣ ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላችኋቸው ርዕሰ ጉዳዮች ዙሪያ እንዳመቻችሁ በመጽሐፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን የዛሬውን ግን በዚሁ ልንቋጭ ነው። የኢሜይል አድራሻችንን ለማስታወስ horn@voanews.com ነው። የስልክ ቁጥራችን 202-205-9942 የውስጥ መስመር 14 ነው። ጻፉ፣ ደውሉልን። አሁን ይቀረን የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25ና በ31 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ በዚሁ ተሰናበትኩ። ለአሁኑ ሰላም፣ ደህና አደሩ።